ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የኮሪደር ልማቱ የአካል ጉዳተኞችን ለስራ አጥነት ዳርጓል ተባለ። የሰዓቱን የዓለም ዜና ተከትሎ የሚቀርበው የዕለቱ አብይ ርዕስ ይመለከተዋል። ከዓለም አቀፍ ዘገባዎች ደግሞ በሱዳን ዳርፉር ክልል የሚፈጸመው የአየር ድብደባ የአያሌ ንጹሐን ዜጎችን ሕይወት እየቀጠፈ መሆኑ ተዘግቧል። በዚህም ላይ ዘገባ አለን። የዕለቱን አብይ ርዕስ ተከትሎ ይቀርባል። ሰኞ የካቲት 24 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለስርጭት ቅንብሩ ተሰናድታለች። አንድሪው አይደን የስርጭት መሐንዲሳችን ነው። ኤደን ገረመው ናት የሰዓቱን የዓለም ዜናዎች የምታሰማን። በቅድሚያም ወደ ዜናዎቹ እናልፋለን።
ጤና ስጥልኝ አድማጮች፣ በድጋሚ እንደምን አምሽታችኋል። ግብጽ ጋዛን መልሶ የማቋቋም እቅድ በአረብ ሀገራት ስብሰባ ላይ ለውይይት እንደሚቀርብ አስታወቀች። ዘለንስኪ ከዩናይትድ ስቴትስ ጋር ግንኙነታቸውን ለማደስ እና የማዕድን ውልን ለመፈራረም ይቻላል አሉ። ለምሽቱ ከያዝናቸው አብይ ርዕሶች መካከል ናቸው። ወደ ዝርዝሩ ገባለሁ። ግብጽ ጋዛን መልሶ የማቋቋም እቅድ በአረብ ሀገራት ስብሰባ ላይ ለውይይት እንደሚቀርብ አስታውቃለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ፍልስጤማውያን በየቀያቸው መቆየታቸውን የሚያረጋግጥ የግብጽ የጋዛ መልሶ ግንባታ እቅድ መዘጋጀቱና ነገ ማክሰኞ በካይሮ በሚካሄደው የአረብ ሀገራት አስቸኳይ ጉባኤ ለውይይት እንደሚቀርብ ትላንት እሁድ ተናግረዋል። ዩናይትድ ስቴትስ አካባቢውን እንድትቆጣጠርና ፍልስጤማውያን ወደ ሌላ ቦታ ሄደው እንዲሰፍሩ ፕሬዚዳንት ዶናልድ ትራምፕ ያላቸውን እቅድ ፈጥነው የተቃወሙት የአረብ ሀገራቱ ሀሳቡን በዲፕሎማሲ ለመመከት በመሯሯጥ ላይ ናቸው። በእስራኤልና በአሜሪካ በአሸባሪ ቡድንነት በተሰየመው ሐማስ መካከል በተደረገው ደካማ የተኩስ አቁም ስምምነት በጎርጎሮሳውያኑ የካቲት 4 ቀን የታወጀው የዶናልድ ትራምፕ እቅድ ዩናይትድ ስቴትስ ለረጅም ጊዜ መካከለኛው ምስራቅን በተመለከተ ይዛው ከኖረችው ፖሊሲ ወደኋላ ያፈገፈገ ነው። ፖሊሲው ጎን ለጎን ሁለት መንግስታት በመመስረት ግጭቱን መፍታት ላይ ያተኮረ ሲሆን የአሁኑ የትራምፕ እቅድ በፍልስጤምና በአረብ ሀገራት ዘንድ ቁጣን ቀስቅሷል። ዴሞክራቲክ ሪፐብሊክ ኮንጎ የ20 የሁቱ አማጽያን ተገኙ የሚለው የሐሰት ቅንብር ነው አለች። የዴሞክራቲክ ሪፐብሊክ ኮንጎ ጦር ከሩዋንዳው የዘር ማጥፋት ወንጀል ጋር ግንኙነት ያላቸው 20 ተዋጊዎች በግዛት ውስጥ መያዛቸውን እሁድ ዕለት አስተባብሏል። ጦሩ አማጽያኑ ለሩዋንዳ ተላልፈው ሲሰጡ የሚያሳየው ቪዲዮ የሐሰት ነው ብሏል። መግለጫ የወጣው የምስራቅ ዴሞክራቲክ ሪፐብሊክ ኮንጎ የሚገኘው የኤም 23 ታጣቂ ቡድን በጎርጎሮሳውያኑ 1994 በሩዋንዳ የቱትሲዎች የዘር ማጥፋት ወንጀል የተሳተፉ የሁቱ ጎሳ አባላት የተቋቋመው የሩዋንዳ ነጻ አውጪ ዴሞክራሲያዊ ኃይል FDLR ተዋጊዎችን መያዙን ቅዳሜ ዕለት ማስታወቁን ተከትሎ ነው። የኮንጎ ጦር ኃይሎች ኃላፊ ባወጡት መግለጫ ይህ የእኛ ሰራዊትን ስም ለማጥፋት የተቀነባበረ ጥራት የሌለውና የውሸት ድርጊት ነው ብለዋል። ይህ ሩዋንዳ የዴሞክራቲክ ሪፐብሊክ ኮንጎ አንዳንድ ቦታዎች መውረሯን ምክንያታዊ ለማድረግ የተጠቀመችበት ስልት አካልም ነው ብሏል። ሩዋንዳ እስካሁን ድረስ በጉዳዩ ላይ ምላሽ አልሰጠችም። ማንሃይም በተባለ የጀርመን ከተማ አንድ መኪና የተሰበሰቡ ሰዎች ላይ በመውጣቱ ሁለት ሰዎች ሞቱ። በምዕራባዊ ጀርመን ማንሃይም ከተማ ውስጥ አንድ መኪና ክብረ በዓል ለማክበር ወደ ተሰበሰቡ ሰዎች ህዝብ ጥሶ በመግባት ባደረሰው ጥቃት አንድ ሰው ሲሞት በርካቶች መቁሰላቸውን የፖሊስ ቃል አቀባይ ዛሬ ሰኞ አስታውቋል። ቃል አቀባዩ የመኪናው አሽከርካሪ በቁጥጥር ስር መዋሉን ገልጸው በድርጊቱ የተሳተፉ ሌሎች ተጠርጣሪዎች ስለመኖር አለመኖራቸው የታወቀ ነገር አለመኖሩን ተናግረዋል። ፖሊስ ሰዎች ከስፍራው እንዲርቁም ጠይቋል። ክስተቱ የተፈጠረው በምዕራብ ጀርመን ራይንላንድ ከተሞች የሚኖሩ ዜጎች በአደባባይ ክብረ በዓል ለማክበር ሰልፍ በወጡበትና ህዝብ በተሰበሰበበት ወቅት ነው። አድማጮች፣ ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም ዘለንስኪ ከዩናይትድ ስቴትስ ጋር ግንኙነት ማደስና የማዕድን ውል ለመፈራረም ይቻላል አሉ። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ትላንት እሁድ ከፕሬዚዳንት ዶናልድ ትራምፕ ጋር ግንኙነታቸውን ማሻሻል ሀገራቸው እንደምትችል እንደሚያምኑ እንዲሁም ከዩናይትድ ስቴትስ ጋር ልዩ ሆነውን የማዕድን ስምምነትም ለመፈራረም ዝግጁ መሆኗን አስታውቋል። ዘለንስኪ በብሪታንያ ከአውሮፓ መሪዎች ጋር ከተሰበሰቡ በኋላ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ የማዕድን ስምምነቱን ለመፈረም ዝግጁ ትሆናለች ብለው እንደሚያስቡ፣ ነገር ግን አንዳንድ ነገሮችን ለማጠን ጊዜ ሊያስፈልጋት ይችላልን ብለዋል። ሁለቱ ወገኖች ባለፈው ሳምንት ዘለንስኪ ዋይት ሃውስን በጎበኙበት ወቅት የስምምነቱ ሊፈራረማሉ ተብሎ ሲጠበቅ የነበረ ቢሆንም ነገር ግን ከትራምፕና ከምክትላቸው ጄዲ ቫንስ ጋር በነበራቸው በኃይለ ቃል የተሞላ የቃላት ልውውጥ በኋላ ዝግጅቱ ፈርሷል። ባለፈው አርብ በተደረገው ስብሰባ ትራምፕ ዘለንስኪን ምስጋና ቢስ አድርገው ያጣጣሏቸው ሲሆን የማዕድን ስምምነቱ ዩናይትድ ስቴትስ እስካሁን ድረስ ለዩክሬን ለሰጠችው በቢሊዮኖች የሚቆጠር ዶላር እርዳታ ካሳ እንዲሆን ፈልገውም ነበር። ትራምፕ ጦርነቱን የማስቆም አስፈላጊነትን ያስታወቁ ሲሆን በሳውዲ አረቢያ በዩናይትድ ስቴትስ ባለስልጣናት ከሩሲያ ሹማምንቶች ጋር ከመገናኘት በተጨማሪም እሳቸውም ከፕሬዝዳንት ፑቲን ጋር የስልክ ውይይት አድርገዋል። በአንጻሩ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ እንደተናገሩት የገንዘብ ድጋፍ ስምምነቱ የግጭቱን ቀጣይነት ይፈቅዳል ብለዋል። ፔስኮቭ በተጨማሪም ዘለንስኪ ለሰላም ፍላጎት ስለሌላቸው ሌላ ሰው ዘለንስኪ ሰላም እንዲፈልግ ማድረግ አለበትም ብለዋል። አድማጭ ተመልካቾቻችን፣ ለምሽቱ ያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ዜናውን ያደረስኳቸው ኤደን ገረመኝ፣ ጤና ይስጥልኝ።
ኤደንን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ሰኞ የካቲት 24 2017 ነው ዕለቱ። የምሽቱ አስተናጋጃችሁ አሉላ ከበደ፣ ዋና አዘጋጇ ጽዮን ግርማ፣ የድምፅና ማኅበራዊ መገናኛ አቀናባሪያችን አባየው ገበያው ናት። አሁን በስርጭታችን ጊዜ ሰሌዳ መሠረት ዘወትር እንደምናደርገው ቀዳሚው የዕለቱ አብይ ርዕስ ነው። በመግቢያዬ ያስተዋወቅኩት የኮሪደር ልማቱ የአካል ጉዳተኞችን ለስራ አጥነት ዳረገ የሚለው ነው። በአዲስ አበባ እየተከናወነ ያለው የኮሪደር ልማት የአካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማዋ የአካል ጉዳተኞች ማህበር አስታውቋል። ለአሜሪካ ድምፅ አስተያየት የሰጡ አካል ጉዳተኞችም የመስሪያ ቦታችን በመፍረሱ ለችግር ተዳርገናል ብለዋል። የከተማው አስተዳደር በበኩሉ የኮሪደር ልማቱ የአካል ጉዳተኞችን ተጠቃሚነት እያረጋገጠ ነው ሲል ይሞግታል። አስቴር ምስጋናው ዝርዝሩን ይዛለች።
በድጋፍና በተቃውሞ ልዩ ልዩ አስተያየቶችን እያስተናገደ ያለው የአዲስ አበባ የኮሪደር ልማት ፕሮጀክት የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየቀጠለ ይገኛል። ከዚሁ የልማት ፕሮጀክት ጋር የተያያዘ ቅሬታ እንዳላቸው ለአሜሪካ ድምፅ የተናገሩት የአዲስ አበባ የአካል ጉዳተኞች ማህበር ፕሬዚደንት አቶ ገለታው ሙሉ የኮሪደር ልማቱ በእነዚህ የማህበረሰብ ክፍሎች ላይ ጉዳት እያስከተለ ነው በማለት ገልጿል።
አካል ጉዳተኞች በኮሪደር ልማቱ ምክንያት የመስሪያ ቦታዎች እየፈረሱባቸው ነው። በዚህም ምክንያት ለባሰ ስራ አጥነት ተጋልጠዋል። ብዙ አካል ጉዳተኞች ኦልሞስት ያው በፊት ወደሚታወቁበት የጥገኝነት የልመና ህይወት የመመለስ ተስፋ የመቁረጥ ወደ ስራ አጥነት ነው የመጣውና ስራ አጥ በመሆናቸው ምክንያት እንግዲህ አንድ አካል ጉዳተኛ ሲጎዳ ይዞት በስሩ ያለ ቤተሰብ አለ፣ ብዙ ቁጥር ያለው ቤተሰብ እሱም አደጋ ላይ ነው የሚወድቀው ማለት ነው።
በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ገነት ቅጣው ግን በዚህ ሀሳብ አይስማሙም።
ማንኛውም ዜጋ ለኮሪደር ልማት በሚነሳበት አግባብ ከተማ አስተዳደሩ በየሁኔታውና ፕላትፎርሙ ሰርቪስ ይሰጣል። ኮሪደሩ ቅድሚያ ይሰጣቸዋል አካል ጉዳተኛ ስለሆኑ እኔ የማውቀው ማለት ነው። የኮሪደር ልማቱ አካል ጉዳተኛውን ስራ እያስወጣ ነው የምለው ተገቢነት የለው። የተደራጀውንም ያልተደራጀውንም አካል ጉዳተኛ ማህበራዊ ኢኮኖሚያዊ ተጠቃሚነቱ ላይ መንግስት ይሰራል።
በኮሪደር ልማት ፕሮጀክቱ ምክንያት እንዲፈርሱ ተደርጓል ከተባሉት የአካል ጉዳተኞች ተቋማት መካከል በየካ ክፍለ ከተማ መገናኛ አካባቢ የነበረው የሀገር ጥበብ ማደራጃ ድርጅት በመባል የሚታወቀው ተቋም ይገኝባቸዋል። የተቋሙ የፋይናንስና አስተዳደር ክፍል ኃላፊ አቶ ዋሴ ብርሃኔ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋሙ የአካል ጉዳተኞችንና ሌሎች ችግረኛ ዜጎችን ለመርዳት በሚል በ1959 ዓ.ም እንደተቋቋመ ገልጸዋል። ከዚያን ጊዜ ጀምሮ በመንግስት ስር ሆኖ በራሱ ገቢ እየተዳደረ የሽመና የብረታ ብረትና የእንጨት ውጤቶችን ሲያመርት እንደነበርም ተናግረዋል። ድርጅቱ ከነበሩት 157 ሰራተኞች 104ቱ አካል ጉዳተኞች መሆናቸውን የተናገሩት አቶ ዋሴ አሁን ተቋሙ በመፍረሱ ለአንድ አመት ያህል ለችግር ተዳርገናል ሲሉ ገልጸዋል።
ለልመና የተዳረጉ አካል ጉዳተኞች አሉ፣ የስነ ልቦና የተዳረጉ አሉ። ምክንያቱም ያው ስራ አለ ብለው ጧት ወጥተው ወደ መስሪያ ቤታቸው ይመጡ ነበር። አሁን ያ ነገር የለም። ፕላስ ደግሞ ተከራይተውም ይኖራሉ፣ ቤተሰብ ልጆች ያሏቸው ይኖራሉ እና ማህበራዊ ስነ ልቦና ጉዳት ደርሶባቸዋል ሰራተኞቻችን።
የሚመለከታቸው አካላት መፍትሄ እንዲሰጧቸውም ተማጽነዋል።
መንግስት ግንባታ ገንብቶ እንዲሰጠን ነው እኛ የምንፈልገው። ቦታውን ብቻ ሳይሆን መንግስትም የሚመሰገንበት ስራ ሰርቶ ቦታውን እንዲሰጠን ነው የምንፈልገው። በከፍተኛ አመራሩ በዛ ልክ ነው ያላቸው ፍላጎት ማለት ነው። ያ ነው የሆነው። ግን አሁን ዲሊያንሶች አሉ፣ መዘግየቶች አሉ ማለት ነው። የሚመለከታቸው የመንግስት አካላት ኃላፊዎች፣ አመራሮች የአካል ጉዳተኞችን ጉዳይ ትኩረት አድርገው አስቸኳይ መፍትሄ እንዲሰጥልን ነው ጥሪን ማስተላልፈው። አመሰግናለሁ።
ይህን ተቋም በማስመልከት አስተያየት የሰጡት ወይዘሮ ገነት ጉዳዩን ክፍለ ከተማው እያየው እንደሆነ ተናግረዋል።
ይዞን በደንብ አቋለው ተኩለ ከተማው ይዞ ፕሮሰስ እያደረገበት ያለው ሁኔታ ነው ያለው።
ምንድነው ፕሮሰስ የሚያደርገው?
ልስተናገዱበት የሚገባቸውን ሁኔታ ማለት ነው።
የማህበሩ ፕሬዚደንት አቶ ገለታው ሙሉ በኮሪደር ልማቱ ምክንያት የአካል ጉዳተኞች የንግድ ተቋማት ሲፈርሱ በቂ ጊዜ ስለማይሰጣቸው ኪሳራ ይደርስባቸዋል፣ አመቺ የሆነ ምትክ ቦታም አያገኙም ብለዋል። በየካ ክፍለ ከተማ ወረዳ 5 የነበረው የስጋጃ ምንጣፍ የሚያመርት የአካል ጉዳተኞች ተቋም በቂ ጊዜ ሳይሰጣቸው ፈርሷል ከተባሉት መካከል እንደሆነ ተገልጿል። ማህበሩ በ1996 ዓ.ም ተቋቁሞ በ14 አባላቱ የተለያዩ የስጋጃ ምንጣፎችን ሲያመርት እንደነበረ ለአሜሪካ ድምጽ የገለጹት የተቋሙ አባል አቶ ካሳዬ ገደፋው በፈረሳው ጊዜ የነበረውን ሁኔታ አውስተዋል።
ያው ሲፈርስብን ካሳ አልተሰጠንም። የተለያዩ ማሽኖቹ ላይ ያው ሲፈርሱ ተሰባብረውብናል። አሁን በጥገና ላይ ነው እየሰራ ናቸው ያለው። ቅድሚያ እንደሚፈርስ ገለጻ እየተደረገ ነበር፣ ግን በዚህ ቀን ብለው የወሰኑልን አልነበረም። ድንገት መጥተው እስከ ምሽቱ 3 ካላፈረሳችሁ ግብረ ኃይል እናመጣለን ሲሉ ተሯሩጠን ንብረታችን ከሚወድም ብለን ያው በሐራጅ ቆርቆሮንም አስረክበን ያው በራሳችን እንዲፈርስ አድርገናል።
ተቋሙ ባለፈው መስከረም ወር መፍረሱን ተከትሎ በምትኩ የተሰጣቸው የመስሪያ ቦታም አመቺ አይደለም ብለዋል።
የተሰጠን ያው ሼድ ነው፣ ሁለተኛ ፎቅ ላይ ነው። ለአካል ጉዳተኞች ምቹ አይደለም፣ ክራንች ተጠቃሚዎች አሉ። እኛ ግራውንድ እንዲሰጠን ጥያቄ አቀርበን ነበር። አሁን የምናጥብበትም ስጋጃ ሱፉን የምናጥብበት ቦታ የለም፣ የምንሸጥበትም ቦታ የለም። አምርተን ምርታችን ተቀምጧል። የሚመለከቱት አካላት ጉዳያችን እንዲያውልን በዚሁ ጥያቄን አቀርባለሁ።
ምክትል የቢሮ ኃላፊዋ ወይዘሮ ገነት ቅጣው በበኩላቸው በኮሪደር ልማት ምክንያት ከመስሪያ ቦታቸው ለሚነሱ አካል ጉዳተኞች የከተማ አስተዳደሩ ኃላፊዎች ቅድሚያ ሰጥተው እንደሚያስተናግዷቸው ይናገራሉ።
የሄዱበት ክፍለ ከተማ እና ወረዳ ሲሄዱ በደንብ ቅድሚያ ተሰጥቷቸው ነው የሄዱት። እንደው በእኔ እግር ብሎ መንግስት፣ ምክንያቱም እስኪለምድላቸው እስኪለምዱት ብዙ ነገሮችን ጣልቃ ይገባል እና እንደዚህ አይነቶች ቅሬታዎችም እኛ ጋር የሉም።
በዚህ ሂደት ያልተፈታ ቅሬታ ካለ በየደረጃው ላሉ አካላት መቅረብ ይችላል፣ መፍትሄም ያገኛል ብለዋል ኃላፊዋ። የአካል ጉዳተኞቹ ማህበር ፕሬዚደንት አቶ ገለታው በበኩላቸው በኮሪደር ልማት ሂደቱ ብንሳተፍ ችግሮች ይቀንሳሉ ይላሉ።
መሰረታዊ ነገሩን የተቃወምን ተደርጎ የሚታሰብበት ሁኔታ አለ። ዋናው እሱ አይደለም። ዋናው ዘላቂ የሆነ መፍትሄ ለማምጣት በእያንዳንዱ በሚሰሩ ስራዎች ላይ አካል ጉዳተኛው ድምፅ ሊኖረው ይገባል፣ ተሳትፎ ሊኖረው ይገባል።
ወይዘሮ ገነት ቅጣው ደግሞ የኮሪደር ልማቱ ሁሉንም ባሳተፈ መንገድ እየተከናወነ መሆኑን ነው የሚገልጹት።
ዜጎች ሳይወያዩ ከዜጎች ጋር ሳንግባባ የሰራ ነው የኮሪደር ልማት የለንም እንደ ከተማ አስተዳደር። እነዚህ አካል ጉዳተኞች ደግሞ የነዋሪው አካል ናቸው። ልዩ የሚያደርጋቸው የአካል ጉዳታቸው ነው። ስትሰራ እንደ ማንኛውም ዜጋ ናቸው ብለን ነው የምናምነው እኛና ተወያይተዋል።
የኮሪደር ልማት ፕሮጀክቱ ለከተማዋ ነዋሪዎች በርካታ ጥቅሞችን አስገኝቷል የሚሉት ወይዘሮ ገነት ውጤቱም በተለያየ መልኩ እንደሚታይ ተናግረዋል።
ማህበራዊ መስተጋብሩ የተሻለ ነው። ሰዎች እኮ ቁጭ ብሎ ዲስከስ እንዲያደርጉ እድል አግኝተዋል። የጎደል ነገሮች ሁሉ በደንብ እያመጣ ያለ ነው። ከጤና አንጻር፣ ማህበራዊ መስተጋብር አንጻር ምን ያክል አረጋውያን ራሱ አካባቢያችን ውስጥ እየኖሩ እንዳለ በደንብ የምናስተውልበት ኮሪደር ነው ብዬ ነው ማስበው።
አካል ጉዳተኞቹ ደግሞ የከተማዋን መለወጥ እንደሚፈልጉና እንደሚደግፉ ገልጸው፣ ሆኖም የልማቱ ተጠቃሚዎች መሆን አለብን፣ ፕሮጀክቱ ኑሯችንን ሊያሻሽል ይገባል በማለት አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ቀደም ብዬ ሳስተዋውቅ ከሌላ ዘገባ ጋር አያይዤ አስቴር ምስጋናው ብዬ ነበር፣ ይታረምልኝ። በገብረ ሚካኤል ገብረ መድን በድጋሚ አመሰግናለሁ። ተከታዩ በሱዳን በተለይም በዳርፉር ክልል ላይ ተጠናክሮ የቀጠለው የአየር ድብደባ ንጹሐን ዜጎች ላይ ከፍተኛ ጉዳት እያደረሰ ነው ይላል። በቻድ አድሬ ከተማ የሚገኘው ዘጋቢያችን ሄንሪ ዊልኪንስ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል በቀጠለው ጦርነት ከተፈጸሙ የአየር ጥቃቶች በአንዱ ልጇን ያጣች ስደተኛ አነጋግሮ ያጠናቀረውን ዘገባ ስምኝሽ ቆየት አቀርበዋለች። ታዲያ ክቡራትና ክቡራን ማስጠንቀቂያ ያለን አድማጮችና ተመልካቾቻችን፣ ይህ ዘገባ ሊያውኩ የሚችሉ ምስሎችና ቪዲዮዎችን የያዘ በመሆኑ ጥንቃቄ ከወዲሁ እንዲደረግ እናሳስባለን።
የአሜሪካ ድምፅ የዚህን ተንቀሳቃሽ ምስል ትክክለኛነት በገለልተኛ አካል ማረጋገጥ ባይችልም ቪዲዮው የአየር ጥቃት በአካባቢ ያደረሰውን ጉዳት ያሳያል። አንድ በሱዳን ዳርፉር ክልል ውስጥ የሚገኝ የመብት ተሟጋች ቡድን ጥር 13 ቀን 2017 ዓ.ም መፈጸሙን በሚገልጸው በዚህ ጥቃት የልጆችና ጨቅላ ሕፃናት አስክሬን በየቦታው ወድቆና ሲቪሊያን መሆናቸው የሚታይ ሰዎች ደግሞ በደም ተሸፍነው ይታያሉ። ሊደርስባት የሚችለውን ጥቃት በመፍራት ማንነቷ እንዳይገለጽ የጠየቀችው ከድጃ ከቀናት በፊት ተመሳሳይ የአየር ጥቃት ውስጥ ማለፏን ትናገራለች።
It was the army's air force.
የጦሩ የአየር ኃይል ነው። ልጄን ለመግደል ብለው አይደለም፣ ግን ፈጥኖ ደራሽ ኃይሉ በአካባቢው ነበር። ከሌሎች ልጆች ጋር እየተጫወተ እያለ ነው በድንገት የተገደለው። ሰውነቱ በመጥፎ ሁኔታ ነው የተጎዳው። ስለዚህ ወንድምና እህቶቹ እንዳያዩት አስከሬኑ ቶሎ እንዲወሰድ ማድረግ ነበረብኝ።
የከድጃ ታሪክ የብዙዎች ታሪክ ነው። የመብት ተሟጋቾች የሱዳን ጦር ኃይል ዳርፉር ውስጥ ንጹሐን ዜጎች በሚኖሩበት አካባቢ የሚያካሄደውን የአየር ጥቃት በተደጋጋሚ ሲተቹ ቆይተዋል። አብዱላሂ ሐሰን በአምነስቲ ኢንተርናሽናል ዓለም አቀፍ የመብት ተሟጋች ድርጅት ውስጥ ያገለግላሉ።
በመላው ሱዳን በተለይም ደግሞ በዳርፉር የአየር ጥቃቶች የሚካሄዱት በሱዳን ጦር ኃይሎች ነው። ለምሳሌ የሱዳን ጦር በደቡብ ዳርፉር ኒያላ ከተማ ውስጥ ጥቃት እንዳደረሰ ማስረጃ ደርሶናል።
ኬንያዊ የሕግ ባለሙያና የሰብአዊ መብት ተሟጋች የሆኑት ሐሰን አክለው የዓለም አቀፍ ሕግ ተዋጊ ኃይሎች ጠላት በሚኖርባቸው አካባቢ ላይም ቢሆን የሲቪሎችን ደህንነት እንዲያረጋግጡ ያስገድዳል ይላሉ። ከሁለት ዓመት በፊት ጦርነቱ ሲጀመር የአየር ጥቃቶችን ሊፈጽም የሚችለው የሱዳን ጦር ብቻ ነበር። ሆኖም እንደ አውሮፓውያን አቆጣጠር በየካቲት 26 ሮይተርስ ባወጣው ዘገባ ፈጥኖ ደራሽ ኃይሉም በደቡብ ሱዳን የአየር ማረፊያ ቢያንስ 3 ሰው ሰራሽ አውሮፕላኖች ወይም ድሮኖች እንዳሉት የሚያሳይ የሳተላይት ምስል ይፋ አድርጓል። ዩናይትድ ስቴትስ በጥር ወር መጀመሪያ ፈጥኖ ደራሽ ኃይሉ የዘር ማጥፋት ወንጀል ፈጽሟል ስትል ከሳ ነበር። አምነስቲ ኢንተርናሽናልም ፈጥኖ ደራሽ ኃይሉ በቅርቡ ፈጽሟል የተባሉትን የድሮን ጥቃቶች እያጣራ መሆኑን ሐሰን ይገልጻሉ።
እንደ አውሮፓውያን አቆጣጠር በ2024 መጨረሻና በ2025 መግቢያ ላይ የፈጥኖ ደራሽ ድጋፍ ሰጪ ኃይሎችም ድሮኖች በመጠቀም የአየር ጥቃት ማካሄድ መጀመራቸውን የሚያመላክቱ ታማኝ መረጃዎችም ደርሰውናል።
የሮይተርስ ዘገባ ድሮኖቹ ቻይና ሰር እንደሚመስሉ አመልክቷል። የሱዳን ጦርም ሆነ ፈጥኖ ደራሽ ኃይሉ በጉዳዩ ላይ ተጠይቀው ምላሽ አልሰጡም። ለከድጃ የልጇ ሞት ከባድ እጦት ቢሆንም በልቧ ውስጥ የቀረው ትዝታው ግን ጠንካራ መሆኑን ትገልጻለች።
ወንድምና እህቶቹን ይወዳቸዋል። እኔንም በጣም ነበር የሚወደኝ። ከሱ ተለይቼ አላውቅም። 24 ሰዓት አብሬው ነበርኩ።
በሱዳን ያለው ግጭት እየተባባሰ በሄደበት ወቅት ያለ ልዩነት በሲቪሎች ላይ የሚፈጸመው የአየር ጥቃት የሚያደርሰው ጉዳት ጎልቶ መታየት ጀምሯል። በሄነሪ ዊልኪንስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምኝሽን ለዘገባው አመሰግናለሁ። ክብራትና ክብራን፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። በዩክሬንና በመካከለኛው ምስራቅ ያሉትን ጦርነቶች በማስቆም አስፈላጊነት ዩናይት ስቴትስ በሀገሮች ላይ ቀረጥ መጣሏና በሀገር ውስጥ ደግሞ የፌዴራል መንግስቱን ሰራተኞች ቁጥር ለመቀነስ ፕሬዚዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው መጀመሪያ በሆነው በያዝነው ሳምንት ለምክር ቤቱ በሚያሰቡት ንግግራቸው ትኩረት ያደርጉባቸዋል የተባሉ ጉዳዮች ውስጥ ጥቂቶቹ ናቸው። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊያስ ያደረሰችን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ።
Mr. Speaker, the President of the United States.
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2017 እንዳደረጉት በነገው ምሽት የሁለቱ ምክር ቤት አባላት በጣምራ በሚታደሙበት ስነ ስርዓት ላይ ለሚያሰሙት ንግግር ቀጠሮ ተይዟል። በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት አስመልክቶ በግጭቱ ውስጥ ባሉት ወገኖች መካከል በሚደረጉት የሰላም ድርድሮች አስተዳደራቸው እያደረገ ስላለው ጥረት ትራምፕ በንግግራቸው ልዩ ትኩረት ይሰጣሉ ተብሎም ይጠበቃል።
ሰላም ፍለጋ ነው ያስኩት። ለአስር ዓመታት የሚቀጥል ጦርነት ውስጥ መግባትና የማይሆን ነገር ማድረግ አልፈልግም። ሰላም እንሻለን።
የዩናይት ስቴትሱ ፕሬዚዳንት በእስራኤልና ሐማስ ጦርነት እንዲሁም በጋዛ የወደፊት ዕጣ ዙሪያ ያላቸውን አቋም አስመልክቶም ለምክር ቤቱ ያሳውቁ ይሆናል ተብሎ ይታመናል። ትራምፕ እንደ አውሮፓውያኑ የቀን አቆጣጠር ባለፈው የካቲት 4 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተንን በጎበኙበት ወቅት በጋራ በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ ጋዛን እንደ እርሳቸውም ቃል ወደ መካከለኛው ምስራቅ ውብ የባህር ዳርቻ መዝናኛነት ተቀይራለች የሚል አስተያየት አሰምተዋል።
ዩናይትድ ስቴትስ ያን ስፍራ በባለቤትነት በመያዝ ድንቅና በሺዎች የሚሰላ የሥራ ዕድል የሚያስገኝ ሁኔታ ትፈጥራለች።
ተንታኞች አያይዘውም ትራምፕ በምክር ቤቱ በሚያሰሙት በዚህ ንግግራቸው ዩናይትድ ስቴትስ በሌሎች አገሮች ላይ ቀረጥ ስለጣለችባቸው ምክንያቶችም ይናገሩ ይሆናል የሚል ግምት እንዳላቸው ጠቁመዋል።
ቀረጥ በመጣል አምራች ኩባንያዎች የሚያስወጣቸው ዋጋ እንደሚጨምርባቸው እናም ያን የቀረጥ ጭማሪ ለማስቀረት ሲሉ ወደ ዩናይትድ ስቴትስ ለመመለስና ምርታቸውን በሀገር ውስጥ ለማምረት ይገደዳሉ የሚል አመለካከት ያላቸው ይመስለኛል።
ትራምፕ በተጨማሪም አስተዳደራቸው የፌዴራል መንግስቱን ወጪ ለመቀነስ የማጭበርበር ድርጊቶችንና ብክነትን ለመቀነስ በሚል የፌዴራል መንግስቱን የሰራተኛ ቁጥር ለመቀነስ እየወሰደ ባለው እርምጃ ፍጥነትና መጠን ዙሪያ የሚሰነዘሩትን ትችቶችም ይከላከላሉ ተብሎ ይጠበቃል።
ወጪን ለመቀነስ በሚያስችሉ እርምጃዎች ዙሪያ ትኩረት ያደረገ ንግግር የሚያሰሙ ይመስለኛል። እንዴት ያለ ግሩም ነገር ሊሆን እንደሚችል የሚናገሩም ይመስለኛል።
የቀድሞዋ የዩናይት ስቴትስ የደህንነት መስሪያ ቤት ባልደረባ የዛሬዋ የዩናይት ስቴትስ እንደራሴዎች ምክር ቤት አባል ሴናተር ኤሊሳ ስሎኪን የፕሬዚደንት ትራምፕን ንግግር ተከትሎ የሚቀርበውን የዲሞክራት ፓርቲውን ምላሽ እንዲያሰሙ ተመርጠዋል። የቴክሳስ ዩኒቨርሲቲዋ መምህርና የመንግሥት ጉዳዮች አዋቂዋ ኦብራይን በሰጡት አስተያየት እንዳመለከቱትም ሴናተር ስሎኪን የሚያሰሙትን የፓርቲያቸውን ምላሽም ሆነ የትራምፕን ሙሉ ንግግር አሜሪካውያን በቀጥታ ከሚያሰራጩ ድረገጾች ወይም የማኅበራዊ ሚዲያ መድረኮች ይከታተላሉ፣ አሊያም ከንግግሮቹ ተወስደው በማግስቱ ለንባብ የሚበቁትን ዋና ዋና ነጥቦች በማንበብ ይረዳሉ። ክብራትና ክብራን፣ አሁን ደግሞ በትላንትና ዕለት በሎስ አንጀለስ ከተማ ወደ ተካሄደው 97ኛው የኦስካር ሽልማት እናልፋለን። አሸናፊዎቹም ኤድሪያን ብሮዲ መሪ ተዋናይ ሆኖ በተጫወተበት ብሩታሊስት በተሰኘው ፊልም ላይ ላሳየው ድንቅ አጫወት አሸናፊ በመሆን ለሁለተኛ ጊዜ የዓመቱን ምርጥ ተዋናይነት ክብር ተጎናጽፏል። ሚኪ ማዲሰን ሞር የተሰኘው ፊልም ላይ ላሳየችው አጫወት ከሴት ተዋናዮች የዓመቱ ምርጥ ለመሆን ስትበቃ 5 ሽልማቶችን የሰበሰበው አኖራ የተሰኘው ፊልም በአንጻሩ የዓመቱ ምርጥ ሆኗል። ኪራን ከልኪን ሌላው የምሽቱ ባለድል ነው። ኤሪል ፔን በተሰኘው ፊልም አጫወቱ ለዓመቱ ምርጥ ደጋፊ ተዋናይ የተቀመጠውን ሽልማት ሲረከብ፣ ዘዊ ሳልዳና በኤሚሊያ ፔሬዝ ፊልም ላይ ላሳየችው ድንቅ አጫወት በተመሳሳይ በሴት ተዋናዮች ጎራ በሁለተኛው እርከን የሚገኘውን ይህን ሽልማት ወስዳለች። ምሽቱ ድል ከቀናቸው ምርጦች ሁሉ ለፊልም ሰሪው ሻን ቤከር በእጅጉ የተዋበ ነበር። በከፍተኛ አድናቆት ባተረፈው አኖራ በተሰኘው የፊልም ስራው የ97ኛውን ኦስካር 3 ግዙፍ ሽልማቶች ነው ጠራርጎ የሄደው። የዓመቱ ምርጥ ሲኒማ ድርሰት፣ ምርጥ ዲሬክተርና ምርጥ አቀናባሪ ለመባልም በቅቷል። በምርጥ አኒሜሽን በተባለው የሲኒማ ዘርፍ ለሽልማት ከታጩት ስራዎች ፍሎ የተሰኘው ፊልም ዘ ዋይልድ ሮቦት የተሰኘውን አድናቆት ያተረፈ ፊልም ሲያሸንፍ፣ ፖል ታዝዌል ደግሞ ዊክድ በተሰኘው ፊልም አልባሳት ዲዛይን ለኦስካር ሽልማት በመብቃት በዘርፉ የመጀመሪያው ጥቁር ሆኗል። ክቡራትና ክቡራን፣ ሰፋ ያለውን ዝርዝር በድረገጻችንና በማኅበራዊ ገጾቻችን ላይ ታገኛላችሁ። አሁን ወደ ተከታዩ የአፍሪቃ ነክ ርዕሶች። የአፍሪቃ ነክ ርዕሶች፣ አገራት የሚያጋጥሙ ከአየር ንብረት ጋር የተያያዙ አደጋዎች ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን ይመለከታል። ዓላማው በስምንቱም የቀጠናው አገራት የአደጋ ቅድመ ማስጠንቀቂያ ስርዓቶች በመዘርጋት አደጋዎች ቢከሰቱ የሚደርሱ ጉዳቶችን ለመቀነስ እንዲቻል መሆኑን ከናይሮቢ በጁማ ማጃንጋ ያደረሰን ዘገባ ያወሳል። ቆንጅታየ እንዲህ አሰናድተዋለች።
በዓለም ዙሪያ እጅግ ከባድ የሆኑ የአየር ንብረት አደጋ ክስተቶች እየተለመዱ መጥተዋል። የዘርፉ አዋቂ ባለሙያዎች እንደሚሉት ታዲያ በአፍሪካ ቀንድ በቂ የአደጋ ዝግጁነት ባለመኖሩ የተነሳ ከአየር ንብረት ጋር ተያያዥ የሆኑ አደጋዎች ከባድ ጉዳት ያደርሳሉ። ይህም በመሆኑ 8 አባል ሀገራት ያሉት ክልላዊው ተቋም የምስራቅ አፍሪካ ሀገራት የልማት በየነ መንግስታት ኢጋድ ለዚህ መፍትሄ የሚሆን ስራ ሰርቷል። አባል ሀገራት ከአየር ንብረት ጋር የተያያዙ አደጋዎች ቅድመ ዝግጅት በማድረግ ሊደርሱ የሚችሉ ጉዳቶችን ለመቀነስ የሚረዳቸው መሆኑን የኢጋድ ቀጣናዊ መርሃ ግብር ስራ አስኪያጅ አህመድ አምዲሁን ያስረዳሉ።
ኢጋድ ቀጠናዊ አካል እንደመሆኑ አባል ሀገራቱና በአጠቃላይም ቀጠናው ከአየር ንብረት ተያያዥ ቀውሶችና የልማት ጉዳዮችን ባገናዘበ መንገድ ለሚከሰቱ እንዲዘጋጁ ለመርዳት ጥረት እያደረግን ነው። ከዚህ ሌላ በዋናነት በኢጋድ አባል ሀገራት ቀጠና ከዓመት እስከ ዓመት ማያቋርጥ የሚመስል ሰብአዊ ችግርና ሰብአዊ ቀውስ እንደመኖሩ ትኩረት ሰጥተውት እንዲሰሩ ለማገዝ ነው።
ይህ የኢጋድ ቅድመ ማስጠንቀቂያ እቅድ ለአባል ሀገራት እንዲሁም ለአጋር አካላት አደጋ ከመከሰቱ አስቀድሞ መወሰድ ያለባቸውን የዝግጁነት እርምጃዎች የሚጠቁም ነው። ይህ ሂደት የሚጀምረውም ታዲያ ናይሮቢ በሚገኘው በኢጋድ የአየር ሁኔታ ትንበያ ማዕከል ነው። የማዕከሉ ባለሙያዎች የተፈጥሮ አደጋዎችን ይከታተላሉ፣ መረጃ ይሰበስባሉ፣ እናም አደጋዎችን አስቀድመው የሚጠቁሙ መረጃዎችን ይገመግማሉ። የዚህ ግምገማ ውጤትም ለአባል ሀገራቱ በማስጠንቀቂያ ወይም በምክረ ሀሳብ መልክ ይሰራጫል። ጁሊ ኡማ የመልክዓ ምድራዊ መረጃ ስርዓት ተንታኝ ባለሙያ ናቸው።
ቀጠናችን ውስጥ የሚከሰቱ ከባድ የሆኑ አደጋዎች ከአየር ንብረት ጋር የተያያዙ ናቸው። በመሆኑም አደገኛ የሆነ የአየር ሁኔታ እንደሚመጣ የሚጠቁም ቅድመ ማስጠንቀቂያ ማግኘት ይጠቅማል። ምክንያቱም አደጋ ቢከሰት የሚወሰዱ እርምጃዎችን አዘጋጅቶ ለመገኘት ይረዳልና።
ቢከሰት ተብሎ በቅድሚያ የሚሰናዱት እቅዶች ስራ ላይ የሚውሉት በክልሉ ከሚሰሩ ዋና ዋና የሰብአዊ ረድኤት ድርጅቶች ጋር በአጋርነት ሲሆን ከእነዚህም መካከል በምስራቅ አፍሪካ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም WFP እና የምግብና የግብርና ተቋሙ ፋኦ ይጠቀሳሉ። በኬንያ የመንግስታቱ ድርጅት የምግብና የግብርና ተቋም ተጠሪ ሃሚስ ዊሊያምስ የአየር ንብረት ለውጥ አፍሪካን በምግብ ምርትና ምርታማነቷ እንደጎዳት እንዲህ ሲሉ ያስረዳሉ።
እና ክብራን፣ ሰዓታችን በማለቁ ቀሪውን በድረገጻችን ላይ እናኖራለን። ቆንጅትን አመሰግናለሁ። ከተቀሩ ባልደረቦቻችን ጋር በዚህ ተሰናበትን። ነገ ከምሽቱ 3 ሰዓት ላይ እንመልሳለን። ሰላም፣ ደህና እደሩ።